ሰዎች አስቸኳይ የዕለት ደራሽ የምግብ እርዳታ እንደሚያስፈልጋቸው ተገልጿል። ለድርቁ ምክንያቱ ደግሞ የዝናብ እጥረት ነው ተብሏል። ለመሆኑ የዝናብ እጥረት በሚከሰትበት ወቅት ኢትዮጵያ በድርቅ የምትጠቃው ለምንድን ነው? በኢትዮጵያ በ1977 ዓ ም በተከሰተው ከፍተኛ ድርቅ የደረሰውን አደጋ የተመለከቱና ዓለም አቀፍ እርዳታውን ካስተባበሩት ውስጥ አንዱ የሆኑት እንዲሁም በወቅቱ የእርዳታ ማስተባበሪያና ማቋቋሚያ ኮሚሽን ኮሚሽነር አሁን በአፍሪካ የስትራቴጂና የሴኪሪቲ ጉዳይ ተቋም ዲሬክተር ሻለቃ ዳዊት ወልደ ጊዮርጊስን ጽዮን ግርማ ጠይቃ ቀጣዩን ዘገባ አሰናድታለች።
በኢትዮጵያ የተከሰተውን ድርቅ ለመቋቋም ለቀረበው ጥሪ ለጋሽ ሀገሮች አፋጣኝ ምላሽ እንዲሰጡ ጥሪ ቀርቧል። በድርቁ 5.6 ሚሊዮን ሰው አስቸኳይ የምግብ እርዳታ ይፈልጋል ተብሏል። ለዚህ ደግሞ 948 ሚሊዮን ዶላር ያስፈልጋል ተብሏል። ድርቁ የተከሰተው በአምስት ክልሎች ነው። በአንዳንዶች ቦታዎች ከብቶች መሞት ጀምረዋል። የአሜሪካ ድምፅ ያነጋገራቸው የቦረና ዞን ነዋሪዎች አስቸኳይ መፍትሄ ካላገኘን በከብቶቻችን የጀመረ ወደኛ ይመጣል የሚል ስጋት አላቸው። ለመሆኑ ድርቅ በተከሰተ ጊዜ ሁሉ እርሱን ተከትሎ በኢትዮጵያ የምግብ እጥረትና ረሃብ ለምን ይከሰታል? ሀገሪቱ በየዓመቱስ ለምን ረሃብ ታስተናግዳለች? ለብሔራዊ የአደጋ አመራር ኮሚሽነር ምትኩ ካሳ ያቀረብኩላቸው ጥያቄ ነበር። የእርሳቸው ምላሽ እንዲያውም አሁን ተሻሽሎ ነው ለ5.6 ሚሊዮን ሰው ምግብ የተፈለገው ብለው ነበር።
በደረሰው የድርቅ አደጋ አኳያ ሲታይ ጉዳቱ ከዚህ ይብስ የነበረበት ሁኔታ ነው ያለው። ለምሳሌ አሁን አምና ብንወስድ 10.2 ሚሊዮን ዜጎቻችን ናቸው እንግዲህ ለዕለት ደራሽ እንዳደረጉት። የድርቁ ሁኔታ ደግሞ በጣም የባሰ ነው። አሁን ኤልኒኖ የሚባለው ቀደም ብሎ በነበሩት ዓመታት በፈረንጆቹ ጁን ላይ ነበረ ሲገባ የነበረው። ባለፈው በ2007ና 2008 የተከሰተው ስንወስድ ሜይ ላይ ነው የመጣው፣ ግንቦት ላይ። ከዛ የጠናከረ መምጣቱ ምክንያት ቁጥሩ ከ4.5 ወደ 7.4 7.7 እያለ እስከ 10.2 ሚሊዮን የደረሰው። ስለዚህ የመንግስት ዝግጅነት ባይኖር ኖሩና በየአካባቢ የመስኖ ተቋማት ባይኖሩ እንደዚሁም በአርብቶ አደር አካባቢ በተለያየም ሁኔታ የተሰሩ የከርሰ ምድርና የገጸ ምድር የውሃ አቅርቦቶች ባይኖሩ ኖሮ ችግሩ የከፋ ነበረ የሚሆነው። ስለዚህ አሁንም ቢሆን ቀጣይ መፍትሄ የሚሆነው ምንድን ነው? አየር ንብረት ለውጡ ጋር ተያይዞ የድርቅ ሁኔታ ሊከሰት ይችላል።
በኢትዮጵያ በ1977 ዓ.ም በተከሰተው ከፍተኛ ድርቅ የደረሰውን አደጋ የተመለከቱና ዓለም አቀፍ እርዳታውን ካስተባበሩት ውስጥ አንዱ የሆኑት እንዲሁም በወቅቱ የእርዳታ ማስተባበሪያና ማቋቋሚያ ኮሚሽን ኮሚሽነር አሁን በአፍሪካ የስትራቴጂና የሴኩሪቲ ዳይሬክተር ለሻለቃ ዳዊት ወልደ ጊዮርጊስ ይህንኑ ጥያቄ አቅርቤላቸው ነበር።
ሁሉ ጥያቄ ከድህነት ጋር የተያዘ ነገር ነው። በለሙ ሀገሮች ውስጥ የአየር መለዋወጥ ረሃብን አያስከትልም። ምክንያቱም ጠንካራ ኢኮኖሚ ካለ የአየር መለዋወጥ በተለይ አሁን አሜሪካን ሀገር፣ አውሮፓ፣ የትም ቦታ የምናየው በጣም ከዛ ከኢትዮጵያ ውስጥ ካለው ከሚፈጠረው የከፋ ድርቅና የአየር ጠባይ ለውጥ በብዛት ይታያል። ነገር ግን ያ ረሃብ አያስከትልም። ምክንያቱም የዳበረ ኢኮኖሚ ስላላቸው ሁልጊዜ ሾኩን እንደዚህ ያለ ሾክ ሲመጣ ያንን ለመመለስና አስፈላጊውን እርምጃ ለመውሰድ የሚያስችል ብርታት ይሰጣቸዋል። አንዱ ይሄ ነው። የድህነት ጥያቄ ነው አንዱ ይሄ። እንግዲህ በሁሉም ሀገር በተለይ አፍሪካ ውስጥ እንግዲህ የአየር ለውጥ ሲመጣ ቶሎ ብሎ ወደ ረሃብ ይለወጣል፣ ወደ ችግር ይለወጣል፣ ወደ ሰው ህይወት የማለፍ ላይ ጉዳይ ይሸጋግራል። አንዱ እሱ ነው። ሁለተኛው ኢትዮጵያን ግን የበለጠ ከአፍሪካም ሀገር የበለጠ ዋይ ለምንድነው ኢትዮጵያን የበለጠ የሚያጠቃው የሚባለው ወደ ረሃብ የሚያመራው አንደኛ የአየር ለውጥ በሌሎችም አፍሪካ ሀገሮች ይታያል። ነገር ግን ኢትዮጵያ ውስጥ እንደሚታየው አኪዩት የሆነ ወደ ረሃብ አይለወጥም። ምክንያቱም ኢትዮጵያ ውስጥ አንደኛ አገር ስፋት አለ። የሀገሩ ስፋትና የኢኮኖሚው በጠቅላላው አግራሪያን በመሆኑ በእርሻ ላይ የተመሰረተ ስለሆነ 90% የኢትዮጵያ ሕዝብ በጠቅላላ ዲፔንድ የሚያደርገው በግብርና ሙያ ላይ ስለሆነ የአየር ለውጥ በመጣበት ጊዜ ገበሬው በጣም ይጎዳል። ሌላው ሀገር በአብዛኛው አፍሪካ ሀገር አሁን ብዙ ወደ ከተማ እየመጣ ወደ ኢንዱስትሪ፣ ወደ ማኒፋክቸሪንግ፣ ወደ ኤምፕሎይመንት እየመጣ ሕዝቡ ወደ ከተማ እየመጣ በሌላ መንገድ ኑሮን እያስተካከለ ነው። የኢትዮጵያ ግን የሕዝብ ብዛቱንም ስናየው በጠቅላላ የሚያተኩረው እንትን ላይ ነው፣ ባላገር ውስጥ ነው፣ የግብርና ሙያ ላይ ነው። ወደ ከተማ አልተሸጋገርም። ወደ ከተማ መሸጋገር ማለት የስልጣኔ የኢንዱስትሪያሊዜሽን የእድገት ምልክት ነው። ይሄ አይታይም። ይሄ እድገት ወደ ኢትዮጵያ ውስጥ አይታይም።
ሌላው ከግብርና ውጭ ደግሞ ያሉ አርብቶ አደሮችም አሁን እንዳውም በአሁኑ ሰዓት በጣም የተከሰተው አርብቶ አደሮች አካባቢ ነው
ያውቁ ፓስቶራል ሰዎች ወዲህ ከፓስቶራል ሙያ አልወጡ ወደ ሌላ ሙያ ለመሸጋገር ድልም የለም ትምርትም የለም ድህነትም ስላለ ወደ ሌላ ይሸጋገሩ ሁግዴት መልካቸው እንደውላንድ ላይ ያሉት በአፋር ያሉ በቦረና ያሉ በኬንያ ቦርደር ያሉ በኦጋዴን ያሉ በጠቅላላው የከብት ርባታ ላይ ያሉ እና ውሃ ይጠፋል ግሬቪንግ ኤሪያ
የግጦሽ ሳር
ይጠፋል የግጦሽ ይጠፋል ይሄ ሲሆን እንግዲህ በጠቅላላው ከብቱ ይጎዳል ማለት ነው ዞሮ ዞሮ እንግዲህ ይሄው የእድገት ጋር የተያዘ ነገር ነው ሌላው ደግሞ ኢንቫይሮንመንቱ ነው የኢትዮጵያ ከኢትዮጵያ ውስጥ የበለጠ በኢትዮጵያ ውስጥ ምናው የግብርናውን ሚያና ጠባይ ሊያሻሽሉ ይችል የነበረ ኤንቫይሮንመንቱ ነው። ኢትዮጵያ ውስጥ ያለው የኤንቫይሮንመንቱ በጣም ተጨፍጭፏል። ሌላ የኤነርጂ ምንጭ የለውም። እንጨት ጭፍጨፋ በብዛት ኢትዮጵያ ውስጥ ይታያል። በሌላው ሀገር አፍሪካ ውስጥ ምናው የጋዝ አለ፣ የኤሌክትሪክ አለ፣ ኤነርጂ ከሌላ ቦታ የሚያገኙበት ባዮጋዝ አለ፣ ብዙ አማራጭ አላቸው። ኢትዮጵያ የአብዛኛው ገበሬ ኤነርጂ የሚያገኘው በጠቅላላ የኤነርጂ ፍጆታ በጠቅላላ ከእንጨት ነው። ስለዚህም ሀገሩ ተጨፍጭፎ እያለቀ ነው። ያንን ለመተካት ደግሞ የሚደረገው ጥረት አጥጋቢ ሆኖ አይታይም። ይህም የበለጠ ኢትዮጵያን ለአየር ጠባይ ተጠቂ የሚያደርጋት ሁኔታ
ይሄ የሚቀጥል ከሆነ እንግዲህ ለረጅም ጊዜ ከሆነ መፍትሄ አለው አማራጭ አለው ወይስ እንደዚሁ ይቀጥላል?
ሌላው ደግሞ እንደምታውቁት የኢትዮጵያ የህዝብ ብዛት ቁጥር ከሌላው አፍሪካ ሀገር እየናረ የመጣ ነው። አሁን በናይጄሪያ ቀጥሎ ከፍተኛ ፖፑሌሽን እድገት ያላት ኢትዮጵያ ሆናለች። በ 20 ኢየርስ ይላሉ በአለም ውስጥ 6ኛ 5ኛ ሞስት ፖፑሌትድ ሀገር ልትሆን ትችላለች ይባላል። እና እንግዲህ የህዝቡ ብዛት እሱም ደግሞ በተለያየ በፕላኒንግም ሆነ በፋሚሊ ፕላኒንግም ሆነ በተለያየ ምክንያት ያንን ለመክታት ጥረት አልተደረገም። ወይም ደግሞ እድገቱ ደግሞ ኢትዮጵያ ውስጥ ያለው እድገት ከህዝቡ ብዛት እድገት ጋር አብሮ ሊሄድ አልቻለም። ይህም ጥቃት እየፈጠረ ነው። እንግዲህ ይሄ እንዴት ይቀጥላል አይቀጥልም እንዴት ነው የሚሆነው እድገቱ ነው የሚወስነው። ከፖፑሌሽኑ ጋር የሚመጣጠን የኢኮኖሚ እድገት ከሌለም በስተቀረ አንዳንድ ቦታ ለምሳሌ ብዙ ጎጃም እንደዚህ ያለ ግብዙ ሊያጋጥመው ጎንደር መሀል ወደ መሀል አንዳንድ አገሮች አንዳንድ ክልሎች ችግር የለባቸውም። ያ ግን አንድ ቦታ ያለውን ወደ ሌላ ቦታ ለማሸጋገር ያለው ኮሚኒኬሽን በክልል ምክንያት ደግሞ ትልቅ ችግር አለ። ከአንዱ ክልል ወደ ሌላ ክልል የማጓጓዙ ጉዳይም አንዱ ጎጃም ብዙ አምራች አገር የአዲስ አበባን የሚመግበው እሱ ነው። ሌላውን ሸዋን በአብዛኛው የሚመግበው ሌላውን ሰቤን የሚመግበው በጤፍና በሌላም ጎጃምና ጎንደር ናቸው። ከነዚህ ሀገሮች ተነስቶ ደግሞ ወደ ሌላ ወደ ተጎዳበት ሀገር ለማመላለስም ትራንስፖርት አድርጎ በሚያስፈልግበት ጊዜ ለመድረስ የሚያስችል የንግዱም ተቋሙ የትራንስፖርቱም መዋቅሩም ያለ አልመሰለኝም።
አድማጮች፣ ይህንኑ በተመለከተ ሰፋ ያለ ውይይትና ዘገባ እሁድ ምሽት በሚኖረን ፕሮግራም ይዘንላችሁ እንመለሳለን።